የዳስም ማረባለም ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአፊትም በረከካለሁ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይ ከምናስበው ሁሉ ይልቅ እጅግ አብልቆ አብልጦ ሊያደርግ ለሚቻለው ለሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን። አሜን። እግዚአብሔር አምላካችን እጅግ በጣም እናመሰግናለን። ሁለትም ሶስትም ሆናችሁ በተሰበሰባችሁበት በመካከላችሁ እገኛለሁ ብለህ በገባህልን የተስፋ ቃል መሰረት እኔና ወገኖቼ ከሁለት ሰዎች በላይ ሆነን በፊት ተከማችተናል። እግዚአብሔር አምላካችን ሆይ ሰማይና ምድር ያልፋሉ፣ ቃልህ አያልፍም። በስሜ በተሰበሰባችሁበት በመካከላችሁ አለሁ እገኛለሁ ብለህ የገባህልን ተስፋ ፍጹም ነውና በዚች ደቂቃ በመካከላችን እንዳለህ አንጠራጠርም። አስተማሪያችን አንተ ነህ፣ ተናጋሪያችን አንተ ነህ፣ የእያንዳንዳችንን አእምሮና ህሊና ሁሉ የምትከፍተው አንተ ነህ። የምንሰማበትን የምናስተውልበትን ለእያንዳንዳችን ህሊናችንንና አእምሮአችንን ልትከፍት የምትችል እግዚአብሔር ገናና አምላክ አንተ ብቻ ነህ። በዚህ ውስጥ ያሉትን አንድ ሰው ሳይቀር በማስተዋል መመላለስ የምንችልበትን ጸጋ አብዛለን። ጌታ ሆይ ይህ አስተማሪ ራሱ ሲናገረው የራሱን ትምህርት የራሱን ድምፅ በመንፈስ ቅዱስ ኃይል መልሶ ይሰማው ዘንድ መልእክቱን ያዳምጠው ዘንድ አዳምጦ መኖር ይችልበት ዘንድ ጸጋ እንድታበዛ ስለ ራሴስ እንኳን አስቀድሜ ማልዳለሁ። ስለ ወገኖቼ ሁሉ ጸልያለሁ። እግዚአብሔር አምላክ ሆይ ይሄ ባሪያ እንደተናገረ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ እንዳለ እኔና ወገኖቼ በአንድ መንፈስ በፊት በመንፈስ ቅዱስ ኃይል ራሳችንን እናንበረክካለን፣ ህሊናችንን እናንበረክካለን፣ ሁለመናችንን በፊትህ እናንበረክካለን። ጌታ ሆይ ተናገረን፣ እንሰማለን። አስተምረን፣ ምከረን፣ ተቆጣን፣ ገስጸን። አስተማሪያችን አንተ ሁን፣ በመካከላችን ተገኝ፣ በጌታ በኢየሱስ ክርስቶስ ስም። እግዚአብሔርን እጅግ በጣም እናመሰግነዋለን። እቺን ቀን ደግሞ መልሶ ጌታ ሰጠን። እቺ ቀን እንዲሁ የተገኘች ቀን አይደለችም ወገኖች። ብዙ ሰዎች በዚች ቀን እቺን ቀን ለማየት እየናፈቁ ሕይወታቸውን ሁሉ ያጡ ብዙ እንደሆኑ እናውቃለን። ነገር ግን እግዚአብሔር ስሙ ለዘላለም የተባረከና የተቀደሰ ይሁን። እኔና እናንተ ግን በሕይወት አለን። በሕይወት ስላለን እንናገራለን፣ እንሰማለን፣ እናዳምጣለን፣ እንተነፍሳለን። እግዚአብሔርን ቃል ደግሞ ለመስማት በአንድነት ተሰብስበናል። ይህም የእግዚአብሔር እርዳታ ስለሆነልን ጌታን በዚህ ነገር እጅግ በጣም እናመሰግናለን። ይህንን ክፍል በአዲሱ ትርጉም መልሼ አነበዋለሁ። እንግዲህ በእግዚአብሔር አብ ፊት በጉልበቴ ተንበርክኬ የምጸልየው በዚህ ምክንያት ነው። በሰማይና በምድር ያለ ቤተሰብ ሁሉ እውነተኛ ስሙን የሚያገኘው ከእግዚአብሔር ነው። ውስጣዊውን ሰውነታችሁን የሚያጠነክር ኃይል በመንፈስ አማካኝነት እግዚአብሔር በክብሩ ባለጠግነት እንዲሰጣችሁ ጸልያለሁ። እንዲሁ ክርስቶስ በእምነት በልባችሁ እንዲኖርና በእናንተ ስርና መሰረት በፍቅር የጸና እንዲሆን ጸልያለሁ። ደግሞም የክርስቶስ ፍቅር ስፋቱና ርዝመቱ ቁመቱና ጥልቀቱ ምን ያህል መሆኑን ከቅዱሳን ሁሉ ጋር ማስተዋል እንድትችሉና ይህም ለማወቅ ከሚያዳግተው የክርስቶስን ፍቅር እንድታውቁ በእግዚአብሔር ፍጹም ሙላት ለመሞላት እንድትበቁ እጸልያለሁ። ስለዚህ በእኛ ውስጥ የሚሰራው ኃይል አማካይነት ከምንለምነውና ከምናስበው እጅግ አብልጦ ሊያድር ከሚቻለው አምላክ በእርሱ በቤተ ክርስቲያን በኢየሱስ ክርስቶስ በዘመናቱ ዝና ብሄድ ይላል። እነዚህ ሁለት ትርጉሞች እጅግ የሚያስደንቁ ናቸው። አንደኛው ከአንደኛው ይበልጣል ለማለት ሳይሆን አንደኛው አንደኛውን ያልገለጠውን አጉልብቶ ግን ያሳያል። ይህ እግዚአብሔር ባሪያ ምዕራፍ ሶስት ቁጥር አንድ ጀምሮ የተናገረውን ቃል መልሰን መላልሰን ብንመለከት በእግዚአብሔር ፊት ስለመንበርከኩ ቁጥር አንድና አሁንም ደግሞ በዚህ ቁጥር አስራ አራት ላይ ስለዚህ ቁጥር አንድ ላይ ምዕራፍ ሶስት ቁጥር አንድ ማለት ነው። ስለዚህ በእናንተ በአረማውያን ምክንያት የኢየሱስ ክርስቶስ እስረኛ የሆንኩ እኔ ጳውሎስ በእግዚአብሔር ፊት ተንበርክኬ እጸልያለሁ ይላል። ቁጥር አስራ አራት ላይ እንግዲህ በእግዚአብሔር አብ ፊት በጉልበቴ ተንበርክኬ የምጸልየው ይላል። ይህን ቅድም ያነበብኩት ክፍል ውስጥ እጸልያለሁ እጸልያለሁ እጸንበረከካለሁ እጸልያለሁ ይላቸዋል። እጅግ በጣም የሚያስደንቅ ሕይወት ያለው የእግዚአብሔር ባሪያ ነው። ከጌታ ከኢየሱስ ወሰደ ከሚባለው አንድ ክርስቲያን ጠነከረ የሚባለው በአንድ ነገሩ ሲበረታ ነው። ያም በጸሎት ሕይወቱ ሲበረታ ነው። ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው እጅግ በጣም ለሐዋርያት ሊያስተምራቸው ሊገልጥላቸው ከፈለገው ትልቁ ነገር ምንድን ነው ብለን ብናጤን የጸሎት ሕይወቱን እንዲለማመዱ ነበር የሚፈልገው። ቀን ውለው ብዙ ቦታ ሲያስተምሩ ውለው ሲመሰክሩ ውለው ሲመለሱ በጸሎት ተንበርክከው እያሉ እነሱ እንቅልፍ ይወስዳቸዋል፣ እሱ ይቃትታል። ጥቂት እንኳን ከኔ ጋር ልትተጉ አትችሉም ይላቸዋል። ግን የሚያስደንቀው ወገኖቼ፣ የሚያስደንቀኝ ነገር ቢኖር አንድ ነገር ነው። እሱ ብዙ አይቆጣቸውም። በጣም ያስደንቀኛል ወገኖቼ፣ ብዙ ሲገስጻቸው አንመለከትም። ከኔ ጋር ግን ጥቂት እንኳን ልትተጉ አትችሉ ይላቸዋል። የአባትነት ባህሪውን ያሳያቸዋል። በጸሎት የሚገኘውን ጥቅም ይገልጥላቸዋል፣ ያሳወቃቸዋል። ዛሬ በቤተ ክርስቲያን ትልቅ ነገር ጎደለ ቢባል ወገኖቼ እነግራቸዋለሁ፣ አንድ ነገር ነው። እሱም በጸሎት ሕይወታችን መትጋታችን ጉዳይ ነው። ይህ እግዚአብሔር ባሪያ በእግዚአብሔር ፊት ተንበርክኬ እጸልያለሁ፣ በእግዚአብሔር አብ ፊት በጉልበቴ ተንበርክኬ እጸልያለሁ። ራሱን ዝቅ አድርጎ ብቻ አይደለም መንበርከኩ አይደለም፣ በክስለ እግዚአብሔር ያለው አክብሮቱ እጅግ በጣም ከፍ ያለ ነው ወገኖቼ። የሚጸልይበትን ያውቃል፣ ርዕሱን ያውቃል። ይህ እግዚአብሔር ባሪያ በጣም ብዙ ቦታ ውስጥ ጠቅስ ይሼ ላሳያችሁ እችላለሁ። የጸሎት ሕይወቱ እንዲሁ እንደ ተራ ነገር አይዞህ እጸልይልሃለሁ እኛ በከንፈራችን እንደምንለው አይነት አይደለም። ስንቶቻችሁ ሲንሲር ሆናችሁ እጸልይልሃለሁ ላላችሁት ሰው ተግታችሁ እንደምትጸልዩ በእናንተና በእግዚአብሔር መካከል ያለ ይሹ ነው። በዚህ ነገር እናንተና እግዚአብሔር መካከል ያለ የከበረ እውነት ነው ወገኖች። ነገር ግን አንድ ነገር አለ። ይህ እግዚአብሔር ባሪያ ሊናገረው የሚፈልገው አንድ ነገር አለ። በጸሎት የሚጠይቃቸው የሚያቀርባቸው፣ ስለ ጸሎት የሚናገርባቸው ቃላቶች በተለያየ ክፍል ውስጥ ብዙ ሄጄ አይቻቸዋለሁ። እነዚህ ነገሮች ማጤን እጅግ በጣም ይጠቅማል ብዬ ገምታለሁ ወገኖች። ለምን? መናገር ብሎ ብቻ አይደለም ከውስጡ በወጣ ጥማት እንደሚናገር ቃላቶቹ ሳይቀሩ ያሳያሉ። ላሳያችሁ በጣም እጅግ በጣም ከሚያስደንቀኝ አንድ ክፍል ውስጥ ቆላሲየስ ምዕራፍ አራት ወደ ቆላሲየስ ሰዎች ምዕራፍ አራት ከቁጥር 12 ጀምሮ ያለውን አውጡና ላንብብላችሁ። ቆላሲየስ ምዕራፍ አራት ከቁጥር 12 ጀምሮ ያለውን ክፍል ከእናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። በእግዚአብሔር ፈቃድ ሁሉ ተረዳችሁና ፍጹማን ሆናችሁ እንድትቆሙ ሁል ጊዜ ስለ እናንተ በጸሎቱ ይጋደላል። ታደምጣላችሁ? ሁል ጊዜ ስለ እናንተ በጸሎቱ ይጋደላል። ስለ እናንተ በሎዶቅያ በያራ ከተማ ስላሉት እጅግ እንዲቀና መሰክርለታለሁ ይላቸዋል። ከሱ ጋር ያሉት በሙሉ በጸሎት የሚጋደሉ ሰዎች ናቸው። መጋደል ነው የሚለው፣ ፍልሚያ እንዳለ ነው የሚያሳየው። ስለ እናንተ ያስባችኋል እኮ ማለት ይችላል፣ እናንተም በጸሎቱ ያስባችኋል ማለት ይችላል። ነገር ግን በእግዚአብሔር ፈቃድ ሁሉ ተረድታችሁ ፍጹማን ሆናችሁ እንድትቆሙ ሁል ጊዜ ስለ እናንተ በጸሎቱ ይጋደላል። ይቃተታል ማለት ነው። ጦርነት ነው ያለው፣ ግብ ግብ ነው ያለው ነገሩ። እስከ መጋደል ደም እስከ መፋሰስ ያህል ለመናገር ያህል እኮ ነው። መጋደል መሳሳብ እኮ አይደለም ወገኖች፣ ግድያ፣ ጦርነት፣ ፍልሚያ እንዳለ አንዳንድ ጊዜ ይህንን የመሰለ ትግል እንደሚያደርግ ይናገራል። በእግዚአብሔር ቤት ተንበርክኬ ይላቸዋል፣ ስለ እናንተ እጸልያለሁ፣ እማልዳለሁ። አርዕስቱን ያውቃል፣ የሚጸልይበትን ጉዳይ ያውቃል፣ ለማን እንደሚጸልይ ያውቃል፣ መነሻውንም መድረሻውንም ያውቃል። ይህ እግዚአብሔር ሰው በአእምሮ የተሳሉ እነዚህ የእግዚአብሔር ቅዱሳን ናቸው። ለዚህ ነው ሐዋርያ የሚባለው። ዛሬ የሐዋርያነት ስም ሞልቷል፣ በሽበሽ ነው። ነገር ግን እነዚህ የእግዚአብሔር ሰዎች ከሚያደርጉት የሐዋርያ አገልግሎት ጋራ ስናመዛዝነው ግን እጅግ በጣም የሚጣጣም አይደለም። ስሙና ስራው የሚጣጣም አይደለም። ስንቶች በቤተ ክርስቲያን ባለው ነገር እንደሚጋደሉ፣ በጸሎት እንደሚጋደሉ፣ ስላለው ልዩነት እንደሚጋደሉ አላውቅም። ይህ እግዚአብሔር ባሪያ ግን ርዕሱን ያውቃል። የምጸልየው በዚህ ምክንያት ነው ይላቸዋል። ሰሙኛላችሁ? የምጸልየው በዚህ ምክንያት ነው። በምጸልይበት ደግሞ ወደ አብ መግባትን አግኝተናል ብያቸዋለሁ። በአብ ፊት ተንበርክኬ ነው የምጸልየው። በሰማይና በምድር ያለ ቤተሰብና እውነተኛ ስሙ የሚያገኘው ከእግዚአብሔር ነው። ውስጣዊው ሰውነታችሁን የሚያጠረክር ኃይል በመንፈሱ አማካይነት እግዚአብሔር በክብሩ ባለጠግነት እንዲሰጣችሁ እጸልያለሁ ይላቸዋል። አስምሩበት። በምን ጉዳይ ነው ይህ እግዚአብሔር ባሪያ? ስለ ውስጣዊ ማንነታችሁ ነው ምጸልየው ይላቸዋል። ከባድ ነገር እያመጣ ነው ይሄ እግዚአብሔር ባሪያ። እንግሊዘኛው በኢነር ማን ይላል። ስለ ውስጣዊ ማንነታችሁ፣ እውነተኛው የውስጥ ማንነታችንና እግዚአብሔር አብስቶ የሚወደው የሚገደው በእኔና በእናንተ ህይወት እውነተኛው የውስጣዊ ህይወታችንን እግዚአብሔር ሲያገኘውና ሲመለከተው ነው። ውስጣዊው ማንነታችን ካልጠነከረ ውጫዊው ህይወታችን እግዚአብሔርን እጅግ በጣም ያስደስተው። ይህ በውጪ የሆነ ሽልማት አይሆንላችሁ ይላል አንደኛ ጴጥሮስ ምዕራፍ 3 ቁጥር 4 ላይ። ይህንን ክፍል አውጥተን አብረን ብንመለከተው ስለዚህ ስለ ውስጣዊ ማንነት ስለሚጸልይበት ጉዳይ ልንረዳ እንችላለን። አንደኛ ጴጥሮስ ምዕራፍ 3 ላይ ያለውን ክፍል አውጥተን እናነባለን። ምዕራፍ 3 ቁጥር 4 ላይ በውጪ የሆነ ሽልማት አይሁንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝቅተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። ሀሳቡ ሊነግራቸው የሚፈልገው እንግዲህ እናንተ ሚስቶች ሆይ ብሎ ለሚስቶች ነው አድሬስ የሚያደርግላቸው። ከባሎቻቸው አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሕን ኑሯቸውን እየተመለከቱ ያለ ትምህርት በሚስቶቻችሁ ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጪ የሆነ ሽልማት አይሁንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህ ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። ውስጠኛው ውበታችሁ በእግዚአብሔር ፊት ይታይ ይላቸዋል። እግዚአብሔር ደስ የሚያሰኘው የውስጥ ማንነታችን ሲዋ ሲጠነክር በእግዚአብሔር ፊት ዋጋው እጅግ የከበረ ጥንካሬ የሚለካው የሕይወታችን የሚመዘነው የሚመከር ነገር እንደሆነ አንደርስታንድ እንድታደርጉ ወዳለሁ ወገኖች። የአንድ ሰው ጥንካሬ ጠንካራ ሰው ነው ይሄ ስንል የሚለካበት መለኪያ አለው። እንዲሁ በቀላሉ የማይበገር ሰው እንደሆነ የሚሰበር እንዳይደለ እንዲህ አይነት እቃ ገዝቼ ይኸው ስንት አመቱ ነው እንዴት ጠንካራ እቃ ነው ረጅም ጊዜ ቆየ ከጠበቅኩት ጊዜ በላይ ቆየ። ውስጡ የጠነከረ ነገር ውስጣዊ ሰውነታችን ሲጠነክር ከውጪ የሚገፋንን ኃይል መቋቋም አቅም እናገኛለን። በውጪ ተጽዕኖ አንሸነፍም። ጥንካሬያችን ከውስጥ ከሆነ የውስጥ ሰውነታችን ሲጠነክር ከውጪ የሚመጣብንን ግፊት ሁልጊዜ ለመቋቋም ዝግጆች ነን ወገኖቼ። ስለዚህ የውስጥ ሁለተኛ ቆሮንቶስ 4:16 ላይ ስለዚህ የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን እለት እለት ይታደሳል ይላል። የሚታደስ ነገር ያስፈልጋል። ይህ ሰው እንግዲህ የእግዚአብሔር ባሪያ ስለምን ይጸልያል? ስለምን ይቃትታል? ስለምን ይጋደላል? ስለው እናንተ ስለ ውስጣዊ ማንነታችሁ። ዛሬ በዚህ ምሽት ወገኖቼ ሰው ተመልከቱት፣ ቤተ ክርስቲያን ሲሄድ፣ ሰርግ ሲሄድ፣ ብዙ ቦታ ሲወጣ፣ ወደ ውጭ ሲወጣ ሁል ጊዜ የሚጠነቀቀው ለውጭው ነገር ነው፣ ውጫዊ ለሆነው ነገር። ማስዋብ ቢሆን፣ ብዙ መሸላለፍ ቢኖር፣ መቀባባት ቢኖር፣ መኳል ቢሆን፣ ውበት ማምጣት ቢሆን፣ እኔ እነዚህ ሁሉ ኃጢአት ናቸው አላልኩም። ሀገራችሁን ደግሞ አንዳንድ ጊዜ ትምህርታችን ትንሽ በሰዎች ጆሮ ሲገባ ጥቂት ትርጉሙ ለወጥ ይላል። እኔ አንዳንድ ጊዜ ራሴ በዚህ ዘመን ወንዶች እንኳን ሳንቀር ብዙ መቀባባት እንደሚያስፈልገን አምናለሁ። ግድ የላቸው እንደሱ ማለት አይደለም። አዎ ያስቃል ነገሩ። እኔ አንዳንድ ጊዜ ምንም በእድሜ ጠንከር ብል የልጅ ልጅም ቢኖረኝ አንዳንድ ቀን ባካችሁ እንዴት ነው እላለሁ። የሚያስፈልገው በተለይ የኖርኩበት ብዙ ከወሰሶች ጋር ብዙ ወጣ ገባ ብያለሁና በኑሮ ደግነታችሁ እጅግ በጣም ይገደኛል ይላችኋል። እማልዳለሁ፣ በጌታ ፊትም በረከካለሁ፣ እጋደላለሁ። ስለዚህ ነገር አንድ ነገር ልንገራችሁ ወገኖቼ፣ እኔና እናንተ ስለ ቤተ ክርስቲያን ውበት የምንጠነቀቅ ከሆነ የመጀመሪያ ነገራችን እግዚአብሔር ወይ ውስጣዊ ህይወቴን አሳምረው እንበል። በዚህ ነገር እንጸልይ። ውስጣዊ ማንነቴ በአንተ ፊት ያማረ የተዋበ መልካም መዓዛ ያለው ይሁን እንበል። ለውስጣ ለውጭውን ከምጠነቀቀው በላይ ጌታ ሆይ ለውስጣዊ ህይወቴ ልጠንቀቅ እንበል። የስርና መሰረቴ ውስጡ ይሁን እንበል። ይሄ ክፍል በጣም እጅግ በጣም አስፈላጊ ስለሆነ እዚህ ክፍል ላይ ባይደንቃችሁ ጥቂት ጊዜ ዛሬ ብቻ አይደለም፣ ሰሞኑን ሁሉ እምገባበት የኔ የማስተማር መንገድ ትንሽ ለየት ያለ እንደሆነ ላሳያችሁም የምፈልግበት ጉዳይ አለኝ። በቅርብ ጊዜ ረጅም ጊዜ የሆነ አንድ ምናልባት ወደ 4 ወር የሚፈጅ አንድ ትሬኒንግ ወስጄ ነበረና አስተማሪያችን የነገረንን ታሪክ ልንገራችሁ። አንድ ጓደኛን አለኝ አለ። እጅግ በጣም ሚሊዮነር ነው አለ። ገንዘብ ሞልቶታል አለ። ይሄ ጓደኛው ወርክሆሊክስ ነው። በቃ ጠዋት ስራ ነው፣ ማታ ስራ ነው። እረፍት የለም። ይባክናል፣ ይሮጣል፣ ይሮጣል፣ ይባክናል። ገንዘቡ ሲለካ እንኳን ለሱ አይደለም፣ የልጅ ልጆቹ ስራ ባይሰሩ ከነሱ የሚተርፍ ገንዘብ አለው። በዚህ ነገር እጅግ በጣም የታወቀች ባለቤቱ ለዚህ ለእኛ አስተማሪ ለሆነው ሰው ታማክረዋለች። እውነተኛውን ታሪክ ነው የምነግራችሁ። ስታማክረው እጅግ በጣም ሄዶ ያናግረዋል። ሲነግረው ምን አለው? ልንገርህ አለው፣ ከቤተሰቡ የወጣበትን ስወጣ ወላጆቼ የነበሩበት አንድ ካቢን ነበረ። ከካቢን ውስጥ ነበርኩ። ነገር ግን ከዚህ ከካቢን ውስጥ ግን ተመልሼ እንዳልመጣ ምዬ ነው የወጣሁት አለው። ይህ እግዚአብሔር ሰው ይህንን ነገር ሲነግረን ምን አለ? ተመልከቱ፣ መልቲ ቢሊየነር ሆኗል ሰውየው። ነገር ግን ዛሬም ግን ከዛች ከካቢን እየሸሸ ዛሬም እየሮጠ ነው ወገኖች አለ። ለምን? ውስጡ ቆስ የቆሰለ ነገር ስላለው፣ ያልተፈወሰ ነገር ስላለው፣ ጋርቤጅ የሞላው ነገር ስላለው፣ ወንድ ውስጡ ስላለው ነው አለ። እኔና እናንተ ይሄ እግዚአብሔር ባሪያ ስለሚናገረው የውስጥ ማንነታችንን ፊት ለፊት የምንገጥምበት ጊዜ አሁን ነው። ይሄ የውስጥ ማንነታችን የቆሰልንበት ከቤተሰቦቻችን ስንወጣ መልካም ነው ያልነው ጊዜ አለ፣ ጥሩ የምንለው አለ፣ የተጎዳንበት የቆሰልንበት ጊዜ አለ። ነገር ግን እግዚአብሔር ግን እንዲፈውሰን የሚያስፈልግበት ዘመን ዛሬ አለን ወገኖች። የውስጥ ማንነታችን ካልተፈወሰ ለትዳር ጓደኛችን እረፍት አንሰጥም። ብዙዎች ዛሬ በሕይወታቸው ውስጥ ይሄ እግዚአብሔር ሰው በሕይወቱ አንድ ጥቁር ነጥብ የተቀመጠ ነገር ስላለው ከዚህ ነገር እየሸሸ እድሜ ልኩን ይሮጣል። ምናልባት ብር እንደ ቤት ሰርቶ ቢተኛና ቢኖርበት ከዚህ ነገር እግዚአብሔር ካልፈወሰው በስተቀር ይህንን ያህል የሚኖርበትን ላይፍ ስታይል ማቆም አይችልም። በዚህ የተነሳ ይህ እግዚአብሔር ሰው ልንፈወስ እንዴት እንደሚያስፈልገን፣ የውስጥ ህይወታችን መቀየር እንዴት እንደሚያስፈልገን ያስጠናል ነበር በእግዚአብሔር ቃል ላይ በተደገፈ ነገር። እኔና እናንተ እዚህ ውስጥ ነው ፈውስ፣ ለውጥ በህይወታችን ያስፈልገናል። እግዚአብሔር የሚለን ይሄ ነው፣ በኃይል እንድትጠነክሩ ይላቸዋል። በምን ኃይል? የሚታየውን ባንመለከት ቀላል የሆነ የጊዜው መከራ የክብር የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው ለጊዜው ነውና የማይታየው ግን የዘላለም ነው ይላል። የዘላለም የሆነውን የሚያደፈርስብን የሚያጠፋብን የሚያበላሽብን ጥቁር ነጥብ በውስጥ ሕይወታችን ውስጥ ተደብቋል። እግዚአብሔር ይፈውሰው ይፈልጋል። እያንዳንዳችሁ በዚህ ነገር ከኔ ጀምሮ ልንጸልይ ያስፈልገናል ወገኖች። ይህ የእግዚአብሔር ሰው የውስጥ ሰውነታችሁ በመንፈስ ቅዱስ የጠነከረ ሰዎች በቀላሉ በመከራ ቶሎ የማይገዙ ቶሎ የማይስሉ ሰዎች ናቸው ይላል። ክርስቶስ በልባችሁ እንዲኖር ለዚህ ነው በምሳሌ ላይ አጥብቀህ ልብህን ጠብቅ የሕይወት መውጫ ከሱ ነውና ይላል። ለምን? ልብ የውስጥ ነገርን ይመለከታል። በአንደበታችን፣ በመዝሙራችን፣ በአእምሯችን ብዙ የምናረጋቸው ነገሮች አሉ። የውስጥ ሕይወታችንን ካላሳመሩ ካልለወጡ ግን መዝሙሮች ከሌላ ነገሮች አይለዩም። ስርና መሰረታችሁ በፍቅር ይጸና ዘንድ ይላል። አሁንም ስርና መሰረት የውስጥ ነገር ነው ወገኖች። ስር የሰደደ ነገር፣ ወደ ውስጥ የገባ ነገር፣ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ እንድትበረቱ ይላል። እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ወገኖቼ እግዚአብሔር እንድንኖረው የመጠነልን መጠን ካልኖር፣ እግዚአብሔር ከመጠነልን መጠን በታች ከኖር፣ ወገኖቼ እግዚአብሔር ባዘጋጀልን መንገድ ውስጥ አይደለም ያለ ነው። የውስጥ ሕይወታችን መስተካከል አለበት። ጌታ ይባርካችሁ።